የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ ሐሙስ ሰኔ 27 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀምረናል። የነጻነት አዋጅ ከተነገረበት ከሰኔ 29 1968 ዓ.ም እስከ ዛሬ ልክ 243 ዓመት ሆነ። ይህ የዩናይትድ ስቴትስ ነጻ መንግስት እድሜ ነው። ልክ የዛሬ 243 ዓመት የዚህ ዘመናዊ ዲሞክራሲ ፈጣን አባቶች የነጻነት አዋጅ መጡና ከታላቋ ብሪታንያ አገዛዝ እንግዲህ ነጻ መሆናቸውን ለሎንዶንም ለዓለምም ነገሩ። ዝርዝሩን በኋላ ላይ እንነግራችኋለን። በሌላ ዘገባችን የነፍስ ወከፍ የጦር መሳሪያ አጠቃቀም ላይ ጠንከር ያለ የትጥቅ ፖሊሲና የህግ ማዕቀፍ ሊበጅ ይገባል ያሉ ምሁራን አስተያየትን ይዘናል።
ትጥቅ ፖሊሲ ሊኖረን ይገባል። የመሳሪያ አጠቃቀም ፖሊሲ ማለት ነው። ይሄ የመንግስት መሳሪያ ሊሆን ይችላል፣ የግለሰቦች ሊሆን ይችላል። ቁጥጥር መደረግ አለበት። ተደራጅቶ ለሰላም መዋል መቻል አለበት።
ሌሎች ዘገባዎችም አሉን። የጋቢና ሙዚቃ ምርጫም ይዘናል። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ አመሻለሁ። አብራችሁን አምሹ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎች በድጋሚ ተመልሼ መጥቻለሁ። ባለፈው ማክሰኞ ሌሊት በሊቢያ በተካሄዱት የአየር ድብደባዎች ቢያንስ 44 ሰዎች ተገድለዋል። አንዳንድ ዘገባዎች 55 እንደሞቱ ይገልጻሉ። ከ130 በላይ የሚሆኑት ደግሞ ቆስለዋል። የተባበሩት መንግስታት ድርጅት ባለስልጣኖች ታዲያ ድርጊቱ በጦርነት ወንጀል ደረጃ ሊታይ እንደሚችል ገልጸዋል። ከትሪፖሊ ወጣ ብሎ በሚገኘው የስደተኞች ማጎሪያ ማዕከል ላይ ከአየር ድብደባው የተረፉት እህል ውሃ ያልቀመሱት ሰዎች ትላንት ረቡዕ መርማሪዎች ፍርስራሹን ሲያስሱ ይመለከቱ እንደነበረ ተዘግቧል። መርማሪዎቹ በፍርስራሾቹ ውስጥ አስክሬኖችን ይፈልጉ በነበረበት ወቅት አንዲት ዛፍ ስር የተቀመጡ ሶማሌ ሴት እኛ የምንፈልገው ሰላምን ነው ብለዋል። ከሶማሊያ ወደ የመን ሄድን፣ ከዚያም ሱዳን ገባን፣ አሁን ደግሞ እዚህ ነው ያለ ነው። ይህ ልክ እንደ ሶማሊያ ነው ሲሉ ጭንቀታቸውን ተናግረዋል። ትሪፖሊ ያሉት ባለስልጣኖች እንደሚሉት ጥቃቱን የፈጸሙት በምስራቃዊ ሊቢያ ወታደራዊ ኃይልን የሚመሩት ጉልበተኛው ሀሊፋ ሀፍታር ናቸው ብለዋል። በቴክሳስ ክፍለ ግዛት የሚገኙ ሁለት ማቆያ ቦታዎች ላይ የተያዙት ፍልሰተኞች በዘግናኝ ሁኔታ ላይ እንደሚገኙ የሚያሳዩ ምስሎች ይፋ ሆነዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ታዲያ በብዙ ፍልሰተኞች ከመጡበት ቦታ ይልቅ ባሉባቸው ሰፈሮች እጅግ በተሻለ የደህንነትና በተሻለ የኑሮ ሁኔታ ላይ ይገኛሉ ሲሉ ተናግረዋል። ህጋዊ ሰነድ የሌላቸው ፍልሰተኞች በአስቸኳይ በተሰሩት ማቆያ ቦታዎች ላይ ባለው የኑሮ ሁኔታ ደስተኞች ካልሆኑ አትመጡም በሏቸው ሲሉ ትራምፕ በትዊተር ገጻቸው ላይ አስፍረዋል። ትራምፕ አያይዘውም ለችግሩ ተጠያቂ የዴሞክራቶች መጥፎ የኢሚግሬሽን ህግ ነው ሲሉ ዴሞክራቶችን ነቅፈዋል። በህግ መወሰኛው ምክር ቤት የውሁዳን መሪ የሆኑት ቻክ ሹመር እነዚህ እኮ የተሻለ ኑሮን ፍለጋ ወደ አሜሪካ የመጡ የሰው ልጆች ናቸው። አሜሪካ ማለት ምን እንደሆነች ማስታወስ የሚገባቸው ጊዜ ላይ ደርሰዋል ሲሉ አሜሪካ የፍልሰተኞችና የስደተኞች ሀገር ናት ለማለት ነው ትራምፕን በትዊተር ላስተላለፉት መልእክት ምላሽ ሰጥተዋቸዋል። ከደቡብ ሱዳን ድንበር 70 ኪሎ ሜትር ርቆ በሚገኝ የሰሜን ኮሪያ ኮንጎ ዲሞክራሲያዊ ሪፐብሊክ ቦታ ላይ አንድ የኢቦላ በሽተኛ በመገኘቱ የደቡብ ሱዳን የጤና ጥበቃ ባለስልጣኖች ኢቦላ እንዳይገባ ለመከልከል ጥረት እያደረጉ ናቸው። የደቡብ ሱዳን የበሽታ ቁጥጥርና የአስቸኳይ ጊዜ ምላሽ አገልግሎት ዋና ስራ አስኪያጅ ዶክተር ፒኒ ናያሞል የሀገሪቱ የጤና ጥበቃ ሚኒስቴር 7 የሕክምና ሰራተኞችን ከኮንጎ ጋር ወደሚያዋስነው የኢ ወንዝ ክፍለ ሀገር መላኩን ገልጿል። ዓላማው ኢቦላን ለመከላከል የሚደረገውን ክትትል ማጠናቀር እንደሆነ ጠቁመዋል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ኤርትራ ኡምኩሉ የተባለውን በሀገሪቱ አንድ ብቻ የሆነውን የስደተኞች ሰፈር እንዳትዘጋ ጥሪ አቅርቧል። የስደተኞቹ አገልግሎት ይህንን ጥሪ ያቀረበው የአካባቢው ባለስልጣኖች ስደተኞች ከኡምኩሉ እንዲወጡ በማዘዛቸው ከቅርብ ሳምንታት ወዲህ በመቶዎች የሚቆጠሩ ስደተኞች ከሰፈሩ ከወጡ በኋላ መሆኑን የመንግስታቱ ድርጅት የስደተኞች አገልግሎት በድረገጹ ላይ አስፍሯል። ኡምኩሉ የስደተኞች ሰፈር ከምጽዋ ወደ 10 ኪሎ ሜትር ርቆ የሚገኝ ሲሆን ከሰኔ አንስቶ እስከ ከ2100 በላይ የሚሆኑ የሶማሌ ስደተኞች ተጠልለውበት ነበር። ከነሱም 1300 የሚሆኑት አሁን ሰሜን ኢትዮጵያ መግባታቸውን የስደተኞቹ አገልግሎት ዘገባ ጠቅሷል። ለ20 ዓመታት ለሚጠጋ የሶማሌ ስደተኞችን ሲያስተናግድ የቆየውን ሰፈር ሌላ አማራጭ ሳያቀርቡ መዝጋት ከባድ ስጋት ያሳድራል ሲሉ በአፍሪካ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ስራ አስኪያጅ ራውፍ ማዙ አስገንዝበዋል። የስደተኞቹ አገልግሎት 1300 የሚሆኑትን ከኤርትራ ወደ ትግራይ የገቡትን የሶማሌ ስደተኞች በሀገሪቱ ደቡባዊ ክልል በሚገኘው መልካዲዳ ሰፈር ለማስፈር ከኢትዮጵያ ባለስልጣኖች ጋር እያስተባበሩ መሆኑን በዚሁ መግለጫ ላይ ተጠቅሷል። ኢትዮጵያ ውስጥ 2,257,000 የሚሆኑ የሶማሌ ስደተኞች እንዳሉ የስደተኞቹ አገልግሎት ሪፖርት በይፋ ጠቅሷል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና ሀብታሙ ስዩም
አብረን ከአድማ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የነጻነት አዋጅ ከተነገረበት ከሰኔ 29968 ዓመተ ምህረት እስከ ልክ 243 ዓመት ሆነ። ይህ የዩናይትድ ስቴትስ ነጻ መንግስት እድሜ ነው። ልክ የዛሬ 243 ዓመት የዚህ ዘመናዊ ዴሞክራሲ ፈጣሪ አባቶች የነጻነት አዋጅ መቱና ከታላቋ ብሪታንያ አገዛዝ እንግዲህ ነጻ መሆናቸውን ለሎንዶንም ለዓለምም ነገሩ። በእርግጥ ይቺ ወጣት ሀገር ባለፉ ወደ 2.5 ዓመት በሚጠጉ ዓመታቷ ከነጣ ደህንነትና ከጦርነት እጅግ የበዙ ፈተናዎችን፣ መከራዎችን፣ ድሎችና ስኬቶችን አሳልፋለች። ዛሬ ልጅቷ ውቢት አሜሪካ እያሉ ይዘምሩላታል፣ ዓለም ስባታል። ፎርዝ ኦፍ ጁላይ በሀገሬው አጠራር ወይም ሰኔ 27 ዘር፣ ቀለም፣ ሃይማኖት፣ የፖለቲካ ወገን፣ የኑሮ ደረጃ፣ እድሜና ጾታ፣ ሌላውም ለዓለም ልዩነት ሁሉ ምክንያት የሆነ እንከንና ዝባዝንኬ ሳይሸነቁጣቸው በአንድ ልብ እንደ አሜሪካዊ በሐሴት ያከብሩታል። የዘንድሮው የነጻነት ቀን አከባበር ከወትሮ ለየት ያሉ ዝግጅቶች ታስበውበታልና እየታሰቡበትም ነው። በሰው መካከል የሐሳብ መለያየት የተፈጠረ ይመስላል። በዚህ ዕለት ፕሬዝዳንት ተናግሮ አያውቅም፣ እንዲያው ከህዝቡና ከቤተሰብ ጋር ዋይት ሀውስ ውስጥ ሆኖ ያከብረዋል እንጂ። 45ኛው ፕሬዝዳንት ዶናልድ ትራምፕ ግን ያንን ባህል ሊለውጡት ወስነዋል። ዛሬ በግዙፉ ብሔራዊ አደባባይ ወይም ናሽናል ሞል ተብሎ በሚጠራው እንደ ወትሮ ለሚገጠገጠው አሜሪካዊና ከየትም ለሚሰባሰበው ሀገር ጎብኚ ሁሉ እዚያው እሰው መካከል ተገኝተው ከሊንከን መታሰቢያ ሐውልት ደጃፍ ንግግር ሊያደርጉ ነው። በዚህ ዕለት ወታደራዊ ሰልፍ ተደርጎ አያውቅም። እንዲያውም ሰራዊቱ በየግንባሩም በየሰፈረበት ሁሉ በያለበት ሆኖ ከህዝቡ ጋር ህዝብ ሆኖ ያከብረዋል እንጂ። የዛሬው ፎርዝ ኦፍ ጁላይ ግን ወታደራዊ ትዕይንቶችም ሊደረጉበት ነው። ምንም እንኳን የጦር ኃይሎቹ ጠቅላይ አዛዥ ባለፈው ዓመት ፈረንሳይ ዋና ከተማ ፓሪስ ላይ ተገኝተው በብሔራዊ ቀኗ ባስቲ ዴይ ሻምዝ ኤሊዝ ጎዳና ላይ ያለፈውን ትንግርት የተባለ ወታደራዊ ሰልፍ ካዩ በኋላ እጅግ በመመሰጣቸው የጦራቸውን ሞገስና ኃያልነት ለድፍን ዓለም የሚናገር የአደባባይ ትዕይንት ለማድረግ አስበው የነበረ ቢሆንም ይወጣል የተባለው ካዝናቸውን በእጅጉ የሚፈታተን ሆኖ ተገኘና ተውት። ተተው ግን አልተውትም። የዋሽንግተን ዲሲ ጎዳናዎች በታንኮችና በብረት ለበስ ተሽከርካሪዎች ይናጣሉ ተብሏል። የከዋና ከተማይቱ ሰማያዎች ከጦር ግንባር በቀር ውለው የማያውቁ ጄቶች ይሽሞነሞኑባቸዋልም ተብሏል። ለማንኛውም በተለይ እነዚህ ሁለት አዳዲስ ክንዋኔዎች ሰውንም ፖለቲከኛውንም ለሁለት ከፍለዋል። አንዳንዶቹ ክብር ለጦር ሰራዊታችን ይሁን እያሉ ትርኢቱን በጉጉት ይጠባበቃሉ። ሌሎቹ ደግሞ እርግጥ ክብር ለጦራችን ይሁን ማለትን ባይዘነጉም እለቱ የጦር ትርኢት ሳይሆን የነጻነትና የደስታ የአሜሪካ ህልም የሚጎለብትበት ነው ይላሉ። አንዳንዶቹ እለቱ የማንም የፖለቲካ መልእክት ማስተላለፊያ ሳይሆን የአሜሪካውያን ሁሉ ነውና ፕሬዝዳንቱ እዚያ በአደባባይ ቆመው የእንደገና ምረጡኝ ቅስቀሳ አካል ተደርጎ የተቆጠረ ንግግር ማድረግ የለባቸውም ሲሉ፣ ሌሎች ደግሞ የለም ፕሬዝዳንት እኮ ናቸው ያሻውን ማድረግ ይችላል ደግሞም እስኪ እንስማቸው ይላሉ። ለማንኛውም ዛሬ ከተለያየ ፕሬዝዳንት ጋር የተለየ ፎርዝ ኦፍ ጁላይ የተለየ የነጻነት ቀን ነው ለአሜሪካ። የዛሬ ርሽቷም ከወትሮ ውብና ድንቅ የሆነ በየዓመቱ በጉጉት ከሚጠበቅ የ20 ደቂቃ ትዕይንት ወደ 35 ደቂቃ ከፍ እንደሚል ማስታወቂያ ተነግሯል። አድማጮች፣ ሪፖርተሮቻችን ከግራ ከቀኝ ዳሰው ያጠናቀሩትን ዘገባ በነገው ምሽት ይዘን እንመለሳለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችን ነው። ወደ ተከታዩ ዘገባችን እንለፍ። ተከታዩ ዘገባ ከአሜሪካ ወደ ባህር ዳር ነው የሚወስድን። በአማራ ክልል የተከሰተውን ውጥረት ለማረጋጋት መንግስት የህግ የበላይነት ማስከበር የመጀመሪያ ተግባሩ ሲሆን፣ ይህንን ሲያደርግ ደግሞ የነፍስ ወከፍ የጦር መሳሪያ አጠቃቀም ላይ ጠንከር ያለ የትጥቅ ፖሊሲና የህግ ማዕቀፍ አውጥቶ ተግባራዊ ሊያደርግ ይገባል ሲሉ አንዳንድ ምሁራን ገልጸዋል። አስቴር ምስጋናው በተከታዩ ዘገባ ትዳስሰዋለች።
አቶ ቹቹ አለባቸው በቀድሞ ብአዴን ነባር ታጋይ ናቸው። በአሁኑ ወቅት ደግሞ በሲቪል ሰርቪስ ዩኒቨርሲቲ የሶስተኛ ዲግሪ ተማሪ ሲሆኑ በተለይ ካለፈው 2 ዓመት ወዲህ በማህበራዊ ሚዲያ በአማራ ክልል ፖለቲካ ላይ ሰፊ ትንታኔዎችን ይሰጣሉ። በቅርቡም ዳገት ያበረታው የአማራው ፍኖት የሚል 700 ገጽ ያለው መጽሐፍ አሳትመዋል። ከሰሞኑ በአማራ ክልል ተከስቶ የነበረውን የፖለቲካ ውጥረት ለማረጋጋት መንግስት ያጭርና የረጅም ጊዜ እቅድ አውጥቶ የክልሉን ሰላም ወደ ነበረበት መመለስ ይኖርበታል ይላሉ አቶ ቹቹ። ያጭር ጊዜ እቅድ ብለው ካነሷቸው ነጥቦች ውስጥ ዋነኞቹ ደግሞ የህግ የበላይነትን ማስከበርና የነፍስ ወከፍ የጦር መሳሪያ አጠቃቀም ፖሊሲን በማውጣት ተግባራዊ ማድረግ የሚሉ ናቸው።
የመጀመሪያው መፍትሄ ይሆናል ብዬ የማስበው የህግ የበላይነትን ማረጋገጥ ነው። መንግስታዊ ስልጣኑን ተጠቅሞ በሁሉም አካባቢዎች ሁሉም ጉዳዮች በህግ የበላይነት ስር መውደቃቸው ማረጋገጥ አለበት። ለዚህ ያበቃን አንዱ መሰረታዊ ጉዳይ ሰዎች በህግና በስነ ስርዓት ከመናገር እየወጡ በመሰላቸው የመናገር የጥላቻ ንግግሮች፣ በአጠቃላይ ህግና ስርዓትን ከማክበር ይልቅ በራስ መንገድ የመሄድ ጉዳይ በእነዚህ 1-2 ዓመታት እየተጠናከረ ነው የመጣው። ትንንሽ የሚመስሉ ግን አደገኛ መርዞችን ጉዳዮችን በይሉንታ ማለፍ አንዱ ከህግ የበላይነት ጋር ተያይዞ የሚታየው ጥብቅ የሆነ ግልጽነት የተሞላበት የትጥቅ ፖሊሲና የህግ ማዕቀፍ እንዲኖር ማድረግ አለበት። መንግስት መፈቀዱ ላይ ብዙ ችግር ላይኖር ይችላል፣ ግን ለማን ነው የተፈቀደው? ተፈቅዶለት በእጁ ያስገባው ሰው መሳሪያው እንዴት እንደሚጠቀምበት ስልጠናና ትምህርት አግኝተዋል ወይ? ጥፋት በፈጸመ ጊዜ ይህ በህጋዊ መንገድ የገዛው መሳሪያ ከሱ ተነጥቆ ወደ መንግስት እንደሚገባ ግልጽ ነው ወይ? ስለዚህ የትጥቅ ጉዳይ ማህበራዊ ሚዲያ ላይ ጽፌዋለሁ፣ የወቅቱ አንገብጋቢ ጉዳይ ነው። ግልጽ የሆነ ህዝቡ ያወቀው ህዝቡ የተረዳው የትጥቅ ፖሊሲ ሊኖረን ይገባል። የመሳሪያ አጠቃቀም ፖሊሲ ማለት ነው። ይሄ የመንግስት መሳሪያ ሊሆን ይችላል፣ የግለሰቦች ሊሆን ይችላል። ቁጥጥር መደረግ አለበት። ተደራጅቶ ለሰላም መዋል መቻል አለበት። ከዚህ አኳያ መንግስት እንዲህ አካላትን ሰብስቦ የማደራጀት የማሰልጠን ህጋዊ ማዕቀፎችን የማሳወቅ ኃላፊነትም የመንግስትና የጸጥታ አካላት ይመስለኛልና ህግ ማስከበር እንዲህ አይነት ጉዳዮችን ሁላ መልክ ከማሰስ ጋር መያያዝ አለበት። ከዚህ ተነጥሎ የሚከበር ህግ
የረዥም ጊዜ እቅድ ብለው ካነሷቸው የመፍትሄ አቅጣጫዎች ደግሞ የወጣቱን የስራ አጥነት ችግር መፍታት ነው ይላሉ።
በወታደር ሰላም ብናስከብር፣ የህዝቡ አንዳንድ ጥያቄዎች ብንመልስ፣ ዝሮ ዝሮ
ልማቱ ካልቀጠለ ዋጋ የለውም። በተለይ የወጣቶች የስራ እድል ጉዳይ መፍትሄ ካላገኘ ስራ የሌለው ወጣት ይህንን እንደ አንድ ስራ ወስዶ ሲያራግበው ሊሆን ይችላል። ስለሆነም ህግ ማስከበር የትጥቅ ፖሊሲያችን ጉዳይ እንዳለ ሆኖ የህዝብን ጥያቄዎች መመለስ፣ እርግጥ አንዱ የልማት ጥያቄ ነው የህዝብ ጥያቄ፣ በተለይም ለስራ እድል ፈጠራ ወጣቶች ስራ አግኝተው ዳቦ በልተው ስራ ላይ የሚውሉበትን መንገድ መንግስት በተቻለው መጠን ብቻውን የሚዘልቀው ነገር አይደለም። ማህበረሰቡ፣ ባለሀብቶች በዚህ መልኩ እንዲሰማሩ የመጨረሻው አማራጭና ትልቁም ይሄ ይመስለኛል።
አቶ ጌታቸው ወንድም የህግ አማካሪና ጠበቃ ናቸው። አሁን በአማራ ክልል ያለውን ነባራዊ ሁኔታ መልክ ለመቀየር ዋነኛው መፍትሄ መንግስት ለህግ የበላይነት ትኩረት ሊሰጠው ይገባል ባይ ናቸው።
መንግስት ከምንጊዜውም በላይ በጣም ረጅምና ተከታታይነት ያለው ስራ መስራት አለበት። ይህም ምንድን ነው? የህግ የበላይነት መከበር አለበት። አሁን በጥርጣሪ የተያዙ አሉ። እነሱን በተገቢው ጊዜ ለፍርድ አቅርቦ የህግ ውሳኔ እንዲያገኙ ማድረግ አለበት። ወጣቱንና ሌሎችን የህብረተሰብ ክፍሎችንም በየቦታው ውይይት ማድረግ ቢቻልና መነጋገር ቢቻል፣ ያው ሁሉም ጉዳቱ መነሻውም መድረሻውም መጨረሻውም የራሳችን የህብረተሰብ ጉዳት ስለሆነ ሰከን ባለ መልኩ ተነጋግረን ማለፍ ካልቻልን ወደ አስቸጋሪ ሁኔታ ውስጥ መንገባ ይመስለኛል። ከፌደራል መንግስቱ ጋርም በመነጋገር ሁኔታው የመጨረሻ እንትኑ እስኪያደርግና ወደ ነበረበት ሁኔታ መመለስ እስኪቻል ድረስ መንግስት ከምንጊዜውም በላይ ትኩረት ሰጥቶ በዚህ በጸጥታው ጉዳይ ቢሰራ ጥሩ ነው ላሉ።
በመጨረሻ ማቶቹ ለአማራ ወጣቶችና ህዝብ ያስተላለፉት መልእክት አንድነቱን ማጠናከር እንዳለበት ነው የተናገሩት።
ይህንን ድክመታችንን ይህንን ችግራችን ደግሞ ሌሎቹ እንደሚዝናኑበት እንደ በጎ አጋጣሚ እንደሚወስዱት አውቆ የአማራ ህዝብና የአማራ ወጣት ራሱን ማደራጀት ራሱን በህግ ጥላ ስር አድርጎ የክልሉን ሰላም ልማትና ዲሞክራሲ መጠበቅ ይኖርበታል። ከዛ ውጭ እዚህም እዛም ነገር ሲነሳ በሌሎቹ ላይ መቀሰር መፍትሄ አላመጣም። እስካሁንም ድረስ የለም እያልኩ አይደለም፣ ችግር አለ። ግን ዋነኛው ውስጣችን ላይ መመቻል አለበት። እንዲያ ለማድረግ ደግሞ አንድነት በጣም አስፈላጊ ነው። በተለይ ወጣቶቻችን አንድነት ከመቼውም ጊዜ በላይ መጠናከር አለበት።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። ተከታዩ ዘገባችን ደግሞ ወደ ደቡብ ወሎ ዞን ነው የሚወስድን። በደቡብ ወሎ ዞን አንበጣ ተከስቷል ይለናል ዘጋቢያችን መስፍን አራጌ። በደቡብ ወሎ ዞን ግብርና መምሪያ የሰብል ልማት ቡድን መሪ አቶ ሰይድ ይመር ከአንድ ሳምንት በፊት በዞኑ ተከስቷል ስላሉት የአንበጣ ሁኔታ ከሚያብራሩበት ዘገባው ይጀምራል።
የአንበጣ መንጋው የመጨረሻ ደረጃ ላይ ወይም ግሪጋሪስ የሚባለው የደረሰ ነው። አንበጣው በጋራ የሚሄድ ማለት ነው። ያው በባቲ ብሎ በቃሉ እና ሌሎችንም የምስራት ስምንት ወረዳዎች ያካቶ እንቅስቃሴ አድርጓል። በነው አንበጣው በአብዛኛው እየተንቀሳቀሰ ያለ ስለሆነ ትንሽ አርሶ አደሩ የአካባቢውም ባለሙያዎችና አመራሮች የመደናገጥ ፈጥሮ ነበረ። ግን ከዞንም ከዛም ባደረግ ነው የተወሰነ እንቅስቃሴ ብዙም ጉዳት ሳያደርስ እየተንቀሳቀሰ ነው ያለው። ያረፈበትን ቦታ ያደረበትን ቦታ የመለየት ስራ እየተሰራ ነው። እስካሁን በተደጋጋሚ ያደረባቸው ሁለት ቦታዎች ተለይተዋል። አምባሰል 05 ቀበሌ እና ቃሉ አካባቢ፣ ጨለንቃ የሚባል አካባቢ። ዞሮ ዞሮ እዛ ቢያድርም አሁን እየተንቀሳቀሰ ነው ያለው። እስካሁን የተሰሩ ስራዎች አንደኛው ከዞን እስከ ወረዳ ባለሙያ ተንቀሳቅሷል። ቦታውን አሰስ የማድረግ የአሰሳ ስራ ተሰርቷል። ሁለተኛው ህብረተሰቡ ተደናግጦ ነበር። በኋላ ግን ዝም ብሎ ሳይበላ ሲሄድ ይህ አይበላም ብሎ የመተው ነገር አለ። ግን ቀጣይ ትውልዱ ስለሆነ አደጋ የሚፈጥረው ከብት እረኛ ሳይቀር መጠበቅ ምንድን ነው የሚያደርገው? ሜት የሚባል ነገር አለ። አሁን ወንድና ሴቶች ከላይ ሆነው እንቁላል ለመጣል ሬዲ ነው ወይ መሬቱን ይሰረስራሉ ወይ የሚለውን ነገር የት ነው ያረፍት የሚለውን የመለየት ስራ እንዲሰራ እያደረግ ነው።
በኦሮሞ ብሔረሰብ አስተዳደር ዞን ከሰኔ 15 ጀምሮ በ84 ቀበሌዎች ላይ የአንበጣ መንጋ መታየቱን የጠቆሙት ደግሞ በዞኑ ግብርና መምሪያ የሰብል ልማትና ጥበቃ ባለሙያ አቶ አራርሳ ወርቅነህ ናቸው። የአንበጣውን ቁጥር ለመቀነስና እንዳይራባ ለማድረግ የተለያዩ ስራዎች እየተሰሩ እንደሆነ ተናግረዋል።
የተለያየ ባህላዊ ዘዴዎች እንዲጠቀሙ ነው አርሶ አደሩ እየመከርን ያለ፣ ወደ ተግባርም እየገባን ያለ ነው። በመጨረሻ ባለን መልሻ መሳሪያዎች ሁሉ አመቺ በሆነ ቦታዎች ለሁሉ ፖፑሌሽኑ ሚኒማይዝ ለማድረግ ነው። የጸረ ተባይ ኬሚካል አቅርቦቱን፣ የመርጫ መሳሪያ ጥገናና አቅርቦቱን መሰል ስራዎችን እያከናወን ነው ያለ ነው።
ከሶስት አመታት በፊት በዞኑ ሁለት ቀበሌዎች ላይ የአንበጣ መንጋ እንቁላሉን ጥሎ ዝርያውን ቢተካ በተደረገው ርብርብ ጉዳት ሳያደርስ መከላከል መቻሉን ያስታውሳሉ።
የዛን ጊዜ በተባይ መከላከል ግብራል እየተመራ እና እንደተፈለፈለው ሰው ሳይገባና ሰብል መንበገብ ሳይደር ነው በጥሩ ርብር ባለበት ወተ ላይ አስቀረ ነው።
በተመሳሳይ ሁኔታ በሰሜን ሸዋ ዞን በዘጠኝ ወረዳዎች ውስጥ ያንበጣ መንጋ ከሰቱን ያመለከቱኝ ደግሞ የዞኑ ሰብል ልማት ቡድን መሪ አቶ አበበ ጌታቸው ናቸው። በአሳግርት ወረዳ አንበጣው መጠነኛ ጉዳት ማድረሱን የሚናገሩት ቡድን መሪው 0.25 ሄክታር መሬት ላይ የበቀለ በርበሬ ሙሉ በሙሉ ሲጠፋ 0.75 ሄክታር ማሽላ 25% ጉዳት ደርሶበታል። ሰዓት ያንበጣ መንጋው ስርጭት በባህላዊ መንገድና በተፈጥሯዊ ምክንያት እየቀነሰ ነው።
ማለዳ ላይ ታባዩ ወይም አንበጣው ባረፈበት ቦታ ላይ የመጨፍጨፍ ስራ እንዲሰራ ተደርጓል። በሁለተኛ ደረጃ ጅራፍ በማጮ ሰብል ውስጥ እንዳይገባ የማባረር ስራ እየተሰራ ተደርቷል። በማሳ ውስጥ ቆርቆሮ በማስጮ እንዲሁ የማባረር ስራ የተሰራበት ሁኔታ ነው ያለው። በሌላ በኩል ከታባዩ ባህሪ አንጻር ጭስ በማጨስ ያንን አካባቢ እንዲሸሽ የተደረገበት ሁኔታ ነው ያለው። አሁን ባለው ሁኔታ ደግሞ ተባዩ ዝናብ ካለመውደዱ ጋር ተያይዞ አብዛኞቹ ወረዳዎቻችን ላይ ዝናብ እየዘነበ ያለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ዝናቡ ለመጥፋቱ ደግሞ ትልቅ አስተዋጽኦ አለ።
የአንበጣ መንጋው እንዴት ከየመን ወደ ኢትዮጵያ ተሻገረ? በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር አቶ ዘብዴዎስ ሰላተው፣
አንበጣ ብዙውን ጊዜ የአየር ጸባይ ምቹነትን ተከትሎ ስለሆነ በተለይ በነፋስ አማካኝነት ታግዞ የሚመገበው እጽዋት ያለበት አካባቢ ዝናብን ተከትሎ ስለሆነ የሚመጣው ያ ይመስለኛል ከየመን ወደኛ በሶማሌ ላንድ በኩል አድርጎ እንዲሻገር ያደረገው።
በተለይ ተገቢው ክትትል ካልተደረገ ጉዳቱ እየከፋ እንደሚሆን አሳስበዋል።
ካመለጡን ስጋቱ ትልቅ ነው። ምክንያቱም አሁን ወደ ሰብል ዘር ወቅት እየገባን ነው። አብዛኛው አካባቢ ላይ የተዘራ ሰብል በቅሏል። ስለዚህ አሁን የልማት ወቅት ላይ ስለሆንን ተፈልፍሎ የሚወጣው የአንበጣ ኩብኩባ ከአምስተኛ እድገት ደረጃ ድረስ ያለው ከፍተኛ ደረጃ ተመጋቢ ስለሆነ ሊያጠፋብን ስለሚችል በተለይ እንቁላል የተጣለበት ቦታና ተፈልፍሎ የሚወጡ ኩብኩባዎችን ማጣት የለብንም። ፈልገንም አግኝተን ቶሎ መከላከል አለብን የሚለውን ያው ይህን የሚያስተባብሩ ባለሙያዎች ወጥተዋል።
ለዚሁ ተግባር የሚያስፈልጉ የጸረ ተባይን ኬሚካልና መርጫ መሳሪያዎች በተገቢ ሁኔታ እንዲዳረሱ እንደሚደረግ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በምዕራባዊው ዓለም ታዳጊዎች እየተዝናኑ ሩቅ እንዲያልሙ ለማስተማሪያነት ከሚውሉ የኪን ዘርፎች አንዱ የድንቃይ ምስሎች መድብል ወይም ኮሚክ ቡክስ ነው። በእነዚህ መጽሐፍት ውስጥ የሚሳሉ ልዕል ሰብ ወይም ሱፐር ሂውማን ገጸ ባህሪያት አዋቂዎችን ሳይቀር ይማርካሉ። መሰል መጽሐፍትን ለኢትዮጵያውያን በማዘጋጀት ላይ ያለን ወጣት ሀብታሙ ስዩም ከአትላንታ አነጋግሯል።
ስራ ደበበ እባላለሁ። እዚህ የመጣሁት ኮሚክ ቡክ አዲስ ፈጠራ ስራችንን ለማሳየት ነው። ኮሚክ ቡክ ማለት የልጆች የልብ ወለድ ትረካ ነው። ባትማን፣ ሱፐርማን፣ ስፓይደርማን መጀመሪያ ሲጀመሩ በመጽሐፍ ኮሚክ ቡክ በሚባሉ መጽሐፎች ስዕላዊ ልብ ወለድ ትረካ ተጽፎ ከዛ ነው ወደ ሙቪ የሚቀየሩት እና ልክ እንደነሱ እኛም በራሳችን አይነት የኢትዮጵያዊ ጀግና የኢትዮጵያን ሂስትሪ እና ሚቶሎጂ የሚጠቀም የእኛን ቫልዩ የሚያሳይ አዲስ ፈጠራ ጀንበር በሚባል ካራክተር ጀንበረናል። የምናየው ጀንበር አሁን ጀንበር ስሙ ቢሆንም የእውነት የምንከታተለው የአማኑኤል ጥላሁን የሚባል ልጅን ትራንስፎርሜሽን ነው ወደ ጀንበር። አማኑኤል ተማሪ ነው። ጀስት ግራጁዌት አድርጎ አዲስ አበባ ዩኒቨርሲቲ ተመርቆ ስራ ለማግኘት እየጣረ እያለ የሆነ ነገር ያገኛል እና ህይወቱን ይቀይረዋል። ኃይሎች ይሰጠዋል። ከተፈጥሮ የተለየ ኃይሎች ማለት ነው። ጥንካሬ፣ የበረራ ችሎታ፣ ብዙ የተለያዩ ነገሮች ይሰጠዋልና አዲስ አበባ ውስጥ ሆኖ እንደዚህ አይነት አቢሊቲዎችን ማግኘት እንዴት ህይወት እንደሚቀይረው ነው የምንከታተለው። አገን አዝ አይ ቶልድ ዩ እኔ በልጆቹ ላይ ወይ በወጣቶቹ ያለው ሪአክሽን ኢዝ ቬሪ ቬሪ ፖዚቲቭ ማች ሞር እንትን የሆነ ቢ ሪአክሽን የወላጆችና እንትን ሪአክሽን ነው ትንሽ ሬዘርቬሽን ያለው እንጂ በወጣቱ ዴይ ሪሊ ሪሊ ላቭ ኢት። ወላጆቹ ዴይ ሃቭ ሬዘርቬሽን ያዩትና ይሄን ያልተለመደ ነገር ከሃይማኖት ጋር የማይገናኝ ነው እንዴ ምንድን ነው ብለው ስለሚጠራጠሩ ልጆቹን ይወስዷቸዋል።
ቁጭ መንፈስ ያለው ሁኔታ ነው። መነቃቃቱ ራሱ ድሮ በእኛ ጊዜ ማሞቂሎ የሚባል ሌሎችም ተረቶች ነበሩ እና ያ ተረት ምን ጊዜም አይረሳኝም። የአሁኑን ዘመን ደግሞ ከፈረንጆቹ በለየት ባለ ሁኔታ ልጆቻችን የራሳቸው መሀል የሚል ስሙም የኢትዮጵያዊ ይመስለኛል እዚህ ላይ ያለ እና ይሄ በእውነት መበረታታት ያለበት ነው እና ይሄንን እነሱን ይሄ ስፓይደርማን የሚባለው ሱፐርማን የሚባለው መተካት ያለበት ነገር ነው።
ደስ ያለኝ መጽሐፍ ከዛ መጽሐፉ ላይ አሰራራቱ ነው። እንዴት እንደጻፈው ጽሁፎቹን ነው የወደድኩት።
የቡክስቶር ኦነሮች ጋር አብሬ ብሰራ በጣም ደስ ይለኛል። እንደዚህ አይነት ፊክሽን መጽሐፎች በአብዛኛው እንደውም አይገኙም። ብዙ መጽሐፍ የሚያተኩረው ሆልድ የሚያደርጉት ቡክስቶር ኦነሮች ፖለቲካል የሆኑ ወይ እንትኖችን ስለሆነ እንደዚህ አዳዲስ መጽሐፎችን የሚያግዙ የሚረዱ ሰዎች በጣም ያስፈልጋል። እኛ የደረስንበት ቦታ ወደ ሌላ ቦታ ለመድረስ
ለመሆኑ የፌስቲቫሉ ታዳሚዎችስ ምን ይላሉ? እዚያው የሚገኘው ሀብታሙ ስዩም ከተለያዩ ስቴት ከተሞች የመጡ ኢትዮጵያውያንን በየሱቆቻቸው ደጃፍ ማለትም በየድንኳኖቻቸው ደጃፍ ተገኝቶ አነጋግሯቸዋል። አስተያየታቸውን እንስማ።
በምድር ብርቅ ነው ለሰው ዘር መገኛ፣ ደዳም ነው ሀበሻ በፍጥረት አንደኛ።
ታደሰ ይባላል። እዚህ የተገኘ ነው ኢትዮጵያን ፌስቲቫል ምክንያት በማድረግ ነው። እኛ የምንሸጠው እንደምትመለከቱት መስቀሎችን፣ በእጅ የተሳሉ የብራና ስዕሎችን፣ የእጅ ጌጣጌጦችን፣ የተለያዩ የሀገር ባህል ልብሶችን ነው እየሸጥን ያለ ነው ማለት ነው። በቅናሽ ዋጋ የሀገርን ባህል በማስተዋወቅና የሀገርን ባህል በመሸጥ ላይ እንገኛለን ማለት ነው። ከትላንት ወዲያ ጀምሮ እየሰራን ይገኛል። በጣም ደስ የሚል ሁኔታ ነው። ይሄ በዓል ለሁላችን ነው። አንድነታችንን፣ ኢትዮጵያ ሀገራችንን አንድ የምናደርግበት እኛ ኢትዮጵያውያኖች የምንሰባሰብበት ትልቅ ፌስቲቫል ነው ማለት ነው።
ስሜ ዘርዓ ያዕቆብ ዘውዱ ይባላል። የመጣሁት ከቨርጂኒያ ነው። ያ እንግዲህ ያው የዚህ የኢትዮጵያን ቶርናመንት የሚካሄድበት ነው፣ የእግር ኳስ ቶርናመንት። ያው በጣም ደስ የሚል ፕሮግራም ነው። ያው እንገናኛለን ሁላችን፣ የተፋፋ ሰዎች፣ በጣም ብዙ ሰው ኢቭን ታዋቂ ሰዎችን ከዚህ በፊት ትምህርት ቤት የምናውቃቸውን ሃይ ስኩል ኤሌመንተሪ የምንተዋወቀች ሰዎች ሁሉ የተገናኘንበት ነው እና በዚህ አጋጣሚ ደስ የሚል ገጠመኝ ነው የገጠመኝ። እኔ እዚያ ስመጣ የመጀመሪያ ነው። ይሄ አካባቢ ምንድን ነው በአጭር ጊዜ ውስጥ ነው አንደኛ ሰዎች እንገናኝበታለን፣ ባህላችን እናስተዋውቃለን፣ አደሴም ታይም ስራም እንሰራለን። ያው እግዚአብሔር ይመስገን ከመጡት ሰዎች አንደርስታንድ ስለሚያደርጉን ሰርተን የተወሰነች ነገር ይዘን እንሄዳለን። ከእንደገናም ደግሞ ለሌሎቹም ሰዎች ደግሞ ሰርቭ እናደርጋለን። እንደምታየው አየሩ በጣም ሞቃት ነው፣ ቀዝቃዛ ይፈልጋል ሰው የሚበላ ነገር ነው። ተሰባስቦ እዚህ አካባቢ ምግብ ቤት ስለሌለ ስታዲየሙ ዙሪያ አበሻ የሚፈልገው አይነት ምግብ የለም እና እኛ የምናዘጋጀው የአበሻ ምግብ ነው።
ስሜ አለም ይባላል። የምሰራው አራዳው እንደምታየው እንግዲህ አራዳው ቤት ይባላል። እኛን የሚጎበኙት ብዙ ኢትዮጵያኖች ይመጣሉ። የተጠፋፋ ሰው ይገናኝበታል። እንደውም ይመጣሉ። ለየት የሚያደርገው ኢትዮጵያኖች የኢትዮጵያ ባህል ነው። ኢትዮጵያኖች ይመጣሉ። እንደገና የተጠፋፋ ሰው እንገናኛለን። ባህላችንን እናስጎበኛለን።
ሀብታሙን እናመሰግናለን። እንግዲህ ነገን በተመሳሳይ የሌሎች ሰዎች አስተያየቶችን ያካፍለናል። ለዛሬው እንግዲህ የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን ላኩልን። ተወያዩ፣ ተነጋገሩ፣ አስተያየቶቻችሁን ስጡን። አብሬያችሁ ያመሸው ጽዮን ግርማ ነበርኩ። በቴክኒክ ደግሞ ፕሮግራሙን ያቀናበረልን ሞክቢል ያቤሮ ነበረ። ቲያን ደግሞ የስርጭት ምህንድስናውን በማከናወን አብራን አምሽታለች። ደህና ደሩ። መልካም ምሽት። በነገው ጉዞ እንገናኝ።
Radio Nivio e Sagantafano Romoti.